የተከበራችሁ የጋቢና አድማጮች የዕለተ ማክሰኞ ጥቅምት 23 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መካከል ልዩ ፍላጎት ያላቸውን ህፃናት ኮዲንግ በማስተማር ስኬታማ ያደረገ ያለ አንድ ተቋም እናስተዋውቃችኋለን።
ልጆቹ ያለትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፉ ከእድሜያቸው ከአስር እስከ 21 ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር።
የራእይ ህፃናት መርጃ ተቋም መስራችና የመረጃ ባለሙያ የሆነችውን ጽጌ ጥበቡን ነው የሰማችሁት። ልዩ ፍላጎት ያላቸው ህፃናት ለቴክኖሎጂ ትምህርት ልዩ ተሰጥኦ አላቸው ትለናለች። በዚህ ዙሪያ ዘገባ ይኖረናል።
አንዳንድ ጊዜ ምን ያጋጥመናል? የመውለድ እንኳን የመጡ ሰዎች ልጁ መጠበቃቅቶታል፣ አሁን ኦፕሬሽን ያስፈልጋል እና ምችል አይ የቆይስቲ ገቢ ወስንብኝ የገሌ እንደዚህ በል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ማዘጋጀት ላይ ብዙ አልተሰራም።
አሁን ደግሞ የሰማችኋቸው በቅርቡ ዓለም አቀፍ እውቅናን ያገኙት የማህፀንና ጽንስ ሐኪም ዶክተር መቅደስ ዳባን ነው የምሽቱ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮናለ። አሁን ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። በወሎ ግንባር በነበረው ውጊያ ኢትዮጵያን ያልሆኑ ኃይሎች ከህዋት ኃይሎች ጋር መሳተፋቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ይህን ያስታወቁት ለከፍተኛ የመንግስት አመራሮች በወቅታዊ ጉዳዮች ላይ በትናንትናው ዕለት በሰጡት ማብራሪያ ነው። በጦርነቱ ኢትዮጵያን ያልሆኑና ኢትዮጵያ ዝርያ የሌላቸው ሰዎች ተሰልፈው መስዋዕትነት መክፈላቸውን ጠቅላይ ሚኒስትሩ ተናግረዋል። የተጠቀሱት ኢትዮጵያዊ ያልሆኑ ሰዎች የትኞቹ ሀገራት ዜጎች እንደሆኑ ግን ጠቅላይ ሚኒስትሩ አልገለጹም። በሌላ ዜና ደሴና ኮምቦልቻ ሰርገው የገቡት የህወሓት ኃይሎች ከመቶ በላይ ወጣቶችን ገድለዋል ሲል ኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ታጣቂዎቹ ንብረቶችን እያወደሙና እየዘረፉም ነው ሲሉ ከሰዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ከትናንት በስቲያ ለሮይተርስ በሰጡት ቃል ህወሓት በጦርነቱ የበላይነትን በመያዝ ደሴ ከተማን ተቆጣጥሯል ብለው ነበረ። የትግራይ ክልል ወታደራዊ ማዘዣ መሆኑን የተናገረ አንድ ክፍልም በወጣው መግለጫ ባለፈው ቅዳሜ ጀምሮ ደሴን፣ እሁድ ዕለት ደግሞ ኮምቦልቻን ይዣለሁ ብሏል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ህወሓት ደሴንና ኮምቦልቻን የመቆጣጠሩ ዜና ዩናይትድ ስቴትስን ስጋት ውስጥ እንደከተታት ገልጸው ያለምንም ቅድመ ሁኔታ ተኩሱ እንዲቆም ጥሪ አቅርበዋል። በሌላ በኩል በቅርቡ የተሰበሰበው የአማራ ክልል ምክር ቤት ማናቸውም የመንግስት ተቋማት መደበኛ አገልግሎታቸው እንዲያቋርጡ፣ በጀትና ተሽከርካሪዎችንም የህልውና ትግል ሲል ለሰየመው ዘመቻ እንዲያውሉ መወሰኑን አስታውቋል። ከመቶ በላይ የዓለም መሪዎች ትናንት ለሁለት ሳምንት በሚቆየው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተካፋይ ለመሆን ተሰባስበዋል። ዋነኛው አጀንዳቸው ወደ ከባቢ አየር የሚለቀቀውን ብክለት መቀነስና ታዳጊ ሀገሮች የአየር ንብረት ቀውስን ለመዋጋት የሚያደርጉትን ጥረት በገንዘብ ለመደገፍ የሚቻልበትን መንገድ መቀየስ እንደሆነም ተመልክቷል። በስኮትላንድ ግላስኮ የሚካሄደው ጉባኤ አስተናጋጅ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ከጉባኤው በፊት ከጽህፈት ቤታቸው በወጣ መግለጫ የአየር ንብረት ለውጥ እርምጃን አስመልክቶ ሰብአዊነት ለረጅም ጊዜ ሲጠባበቅ ቆይተዋል ማለታቸው ተጠቅሰዋል። ጆንሰን በመግለጫቸው ዛሬ እኛ ለአየር ንብረት ለውጥ ትኩረት ካልሰጠነው ለነገዎቹ ልጆቻችን በጣም የረፈደ ይሆናል ብለዋል። ከትናንቱ ስብሰባ በፊት የዩናይትድ ስቴትስ የአየር ንብረት ልዑክ ጆን ኬሪ ለጋዜጠኞች በሰጡት መግለጫ የጉባኤው ዓላማ የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ በታች በማውረድ ከቅድመ ኢንዱስትሪ በፊት ወደ ነበረበት እንዲመለስና ለአስርት ዓመታት እንዲቆይ የሚፈለገውን የዓለም አቀፉን ትልም ማሳካት እንደሆነ ተናግረዋል። የቻይናና ሩሲያ መሪዎች በጉባኤው አልተገኙም። ሁለቱ ሀገራት አለመሳተፋቸው የትልሙን መሳካት በጥያቄ ውስጥ ከቶታል። የዋይት ሀውስ የኮቪድ-19 ምላሽ ቡድን የፋይዘር ክትባትን ለህፃናት ለመስጠት የሚያስችለውን የመጨረሻ ፍቃድ ከበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ እየተጠባበቀ እንደሆነ አስታውቋል። በዚህ ሳምንት መጨረሻ እድሜያቸው ከአምስት እስከ 11 በሆኑ ህፃናት ላይ ክትባቱን ለመጀመር እየተሰናዳ መሆኑንም አስታውቋል። ባለፈው አርብ የዩናይትድ ስቴትስ ምግብና መድኃኒት አስተዳደር ለድንገተኛ አገልግሎት የሚውል የህፃናት ክትባት እንዲሰራጭ ፍቃድ ሰጥቷል። የሲዲሲ አማካሪ ኮሚቴ ለህፃናት ሊሰጥ የታቀደውን የክትባት መጠን በዛሬው ዕለት ይመለከታል ተብሎ ይጠበቃል። ይሁንና ትናንት በነበረ የዋይት ሃውስ የፕሬስ ማስገንዘቢያ ላይ የመላሽ ቡድኑ አስተባባሪ ጄፍ ዘንቴስ ዋይት ሃውስ ለሳምንታት ሲዘጋጅ እንደነበረ አስታውቀዋል። ከሁለት ሳምንታት ወዲህ ጀምሮ ባለስልጣናት ከግዛቶች ጋር እንደተነጋገሩና የመጀመሪያ ክትባት ትዕዛዞችን እንደወሰዱም አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኮቪድ-19 ቫይረስ ከአምስት ሚሊዮን ሰዎች በላይ መሞታቸው ዓለም አቀፍ ሀፍረት ነው ሲሉ መግለጻቸው ተሰምተዋል። ጉቴሬዝ ሁኔታው ከክትባት ፍትሐዊነት ጋር በተገናኘ ዓለም አቀፉ ማህበረሰብ እንዳልተሳካለት አስተዋሽ መሆኑንም አክለዋል። የጆንስ ሆፕኪንስ የመረጃ ማዕከል ሰኞ ዕለት እንዳስታወቀው በመላው ዓለም በቫይረሱ የሞቱ ሰዎች ቁጥር በአራት ወራት ውስጥ ብቻ ከአራት ሚሊዮን ወደ አምስት ሚሊዮን በላይ ተሻግሯል። በመግለጫቸው ላይ አንቶኒዮ ጉቴሬዝ የእነዚህ ሰዎች ሞት በወረቀት ላይ የሚቀር ቁጥር ብቻ እንዳልሆነ፣ ከዚያ ይልቅ ሟቾች ጨካኝና ድንበር አልባ በሆነው ኮቪድ-19 ወረርሽኝ በአጭሩ የተቀጩ እናቶች፣ አባቶች፣ እህትና ወንድሞች፣ ልጆች፣ ቤተሰብ፣ ጓደኞች እንዲሁም የሥራ ባልደረቦች እንደሆኑ አውስተዋል።
ሀብታሙን ለዜናው እናመሰግናለን። ወደ ምሽቱ መሰናዶ ከማለፋችን በፊት አንድ አጭር ማስታወቂያ አለን። ኢትዮጵያ ትግራይ ውስጥ በግጭት ውስጥ በተሳተፉ ወገኖች ላይ ተፈጽመዋል በተባሉ የሰብአዊ መብቶች ረገጣዎችና በስብዕናና በስደተኛ ዓለም አቀፍ ሕጎች ውንጀላዎች ላይ በጋራ ምርመራ ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ የሰብአዊ መብቶች ኮሚሽን ስላወጡት ሪፖርት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቸሌት ነገ ረቡ ጥቅምት 24 2014 ዓ.ም መግለጫ ይሰጣሉ። ይህንን ጄኔቫ ላይ የሚካሄደውን ስነ ስርዓት እና ጋዜጣዊ መግለጫ የአሜሪካ ድምጽ በቀጥታ ያስተላልፋል። የአፍሪካ ቀንድ የአገልግሎት የአማርኛ፣ የአፋን ኦሮሞና የትግርኛ ዝግጅት ክፍሎችም በሶስቱም ቋንቋዎች የተዘጋጁ ማጠቃለያዎችንና የሰብአዊ መብቶች ጉዳዮች ተንታኞችን ይዘው ፕሮግራሙን በቀጥታ ያስተላልፋሉ። ስርጭቶቻችንን ነገ ረቡዕ ጥቅምት 24 2014 ዓ.ም አዲስ አበባ ላይ ከቀኑ 7 ሰዓት፣ ጄኔቫ ላይ ከረፋዱ 5 ሰዓት ወይም 11 ኤኤም፣ በዋሽንግተን ዲሲ ከማለዳው 11 ሰዓት ወይም 5 ኤኤም የቴሌቪዥንና የሬዲዮ በቴሌቪዥን ተመልካቾቻችን በሳተላይት በመደበኛው የኢትዮሳት ቪኦኤ ኢትዮጵያ ቨርቹዋል ቻናል 57 ዲግሪ ዌስት የሬዲዮ አድማጮቻችን በአጭር ሞገድ በ16 ሜትር ባንድ በ17520 እና በ17775 ኪሎ ሄርዝ በቀጥታ እንድትከታተሉ እንጋብዛለን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በኢትዮጵያ ልዩ ፍላጎት ያላቸው ህጻናት ከሌሎች ተማሪዎች ጋር ተቀላቅለው ለመማር የሚያስችላቸው በቂ ድጋፍ ባለመኖሩ የትምህርት ተሳትፏቸው በጣም ዝቅተኛ ነው። ራዕይ የተሰኘ አንድ የህጻናት መርጃ ተቋም ግን እነዚህ ህጻናት ለሳይንስና ቴክኖሎጂ ትምህርቶች ልዩ ተሰጥኦ እንዳላቸው በመረዳት በተለይ በዝቅተኛ ኑሮ ደረጃ ላላቸው 124 ህጻናት ነጻ የሙያና የቴክኖሎጂ ስልጠናዎችን በመስጠት ተማሪዎቹ ራሳቸውን እንዲችሉ እያገዘ ይገኛል። በአጭር ጊዜ የኮዲንግ ስልጠናም ልዩ ፍላጎት ያላቸው ህጻናት የኮምፒውተር መጫወቻዎችን ወይም ጌሞችንና የተለያዩ መተግበሪያዎችን በመስራት ችለዋል። በዚህ ዙሪያ የተቋሙን መስራች ጽጌ ጥበቡንና ተጠቃሚ ወላጆችንና ተማሪዎችን አነጋግሬያለሁ። ቀጥሎ ይቀርባል። ራዕይ የህጻናት መርጃ ድርጅት የዛሬ 7 ዓመት ሲመሰረት አላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት የቻሉ ግን በወላጆቻቸው የአቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች አምስት ጓደኞቿ ጋር በመሆን አንድ ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸውና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ።
ልጆቹ ያው ለትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜያቸው ከአስር እስከ 21 ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን በፊት ምንድን ነው የሌላቸው? ምንድን ነው የሚያስፈልጋቸው? እኛ የምንፈልገውን ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው።
በወቅቱ በሰብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ህፃናት ዝቅተኛ ኑሮ ካላቸው ማህበረሰብ ይወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች።
ምንድነው የሚያረጋቸው? አንዳንዶቹ ደና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸው ብቻቸውን አስቀምጧቸው ምን ነበር የሚያረጋቸው? ከአንድ እስከ 3 ያስቀምጣቸው ማለት ነው። አንደኛ ነበር የሚያረጋቸው ምክንያቱም ልጆቹ ምንም ይሄ የሚደግፋቸው የሚማሩበት ማቴሪያል አልነበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ maybe 2 ተማሪ 3 ተማሪ ነበር እና እሱን ለምን እንደማይመጡ ለምንድነው የማይመጡት እኛ ይሄንን ማድረከታል ለምንድነው የማይመጡት ሲባል በጣም የሚገርመው consequence ይሆን አንዳንድ ጊዜ እነዚህ ልጆች በጣም ብዙ ደሃ ቤተሰቦቻቸው ደሃዎች ናቸው። የሆነ ተመርጦ የተሰጠ ይመስላል አንዳንድ የሆነ የምታየውና አንዳንዶቹ ምግብ የሚበሉት የላቸውም ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡም።
የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእይ ህፃናት መርጃ ስራውን የጀመረው በሰብስቴ ነጋሲ ይማሩ የነበሩ 17 ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ አመት ከስድስት ወር ልፋት በኋላም ተማሪዎቹ 5 ስካርፎችን መስራት መቻላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር።
እነዚህ ልጆች ዛሬ አሁን ባለፈው ሄጅ የነበረ ኤፕሪል ላይና ወደ 25 ስካርፎችን ነው የሰሩት። ስካርፎቹ በጣም የሚያምሩ አብዛኞቹ ለጨረታ ቀረባ ናቸው። አሁን የተወሰነ አለ ኖቬምበር 20 ላይ ጋላ አለን እናዘጋጀው እዛ ላይ ለሰው እናሳየው። 25 ስካርፎችን ሰርተው ብዙዎቹ ተሸጠዋልና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብሎ ቤት ውስጥ ተደብቀው ተስፋ ያጡት ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው።
ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህፃናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነጻ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች።
እኔ ሲሄድ ማስተማርቸው ስፔሻል ሜድ ያላቸውና የሌላቸው ልጆች ተደባልቀው ነው የሚማሩ እና ሁሉ ጊዜ ፕሮግራሙ 10 ሳምንት ነው እና እኔ 10 ሳምንት አስተምሬ ስጨርስ እነዛ ስፔሻል ሜድ ያላቸው ልጆች ከስፔሻል ሜድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴ መጠየቅ ጀመርኩኝ። አሁን እኔ ፉል ታይም ስራ አለኝ አይደል? በቃ ይሄንን ትቼው ለምን የኢትዮጵያ ኮሚኒቲ ያሉት ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው።
ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 አመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም ውቀት ያልነበራትን የኮዲንግ ትምህርት ባጭር ሳምንት አጠናቃ 3 የኮምፒውተር ጌሞችን ሰርታለች።
ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌ ናት ያስተማረችኝ። በኮምፒውተር ላይ የጻፍኩ ኮዶችን ፈጥራለሁ። በጣም ቀላል ነበር።
የሚገርምሽ አንድ ሊዲያ የምትባል ያው የሚታረጋለች በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ አሁን ለሰርተፍኬት እየተዘጋጀች ነው። ስፔሻል ኔድስ ናት። ሺ ኔቨር ኮምፒውተር ነሳ ኮዲንግ ተምራ አታውቅም። ግን ብዙዎቹ አሉ እንደሱና ስለዚህ እዚህ እያስተማረን በጣም ሰክሰስፉል ሲሆን እንዳልኩሽ ምንድን ያደረግ ነው ኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲን በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይህንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶቹ ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ።
የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም ባየችው ውጤት ግን እጅግ ደስተኛ ናት።
እውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያድለን ያሰብኩት ትሞክረው በሚል ነው ያሰብኩት። ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን ኦፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ፣ ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው።
ጽጌ፣ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186,000 ብር በማሰባሰብ 106 ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች 7 ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ።
አሁን ቴክኖሎጂ ነው፣ የቴክኖሎጂ ዘመን ነው። እነዚህ ደግሞ ስፔሻል ኒድ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንሽ አፕሊኬሽን ሰርተው መሸጥ ይችላሉ። 3D ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ፣ ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንዳንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል፣ ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው ለተሰጠው ጊዜ።
የሊዲያ እናት ማርታም በልጇ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ህጻናት የራሳቸው ልዩ ተሰጥኦ ያላቸው፣ በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለት ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ መሰናዷችን እናልፋለን። ረዳት ፕሮፌሰር ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል ሚኒሊየም ሜዲካል ኮሌጅ የማህፀንና የጽንስ ሕክምና ሐኪም እንዲሁም በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ፕሬዝዳንት እንዲሁም የሁለት ልጆች እናት ናቸው። በቅርቡም ዓለም አቀፍ የጽንስና የማህፀን ፌዴሬሽን በዓለም ዙሪያ በዘርፉ በምርምር አስተዋጽኦ አድርገዋል በሚል የጎርጎሮሳውያኑ 2021 ዓመተ ምህረት ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ወይም ሽልማት አግኝተዋል። ዶክተር መቅደስን ያነጋገረቻቸው ኤደን ገረመው ናት። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከሚያስረዱበት ይጀምራል።
ህክምና ከመግባቴ በፊት የአሶልተክሽን ትምህርቴን ክጨርስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ህክምና ትምህርት ከገባውም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል የርስ የምንለው ሊሄድን በምናይበት ጊዜ ያጋጠመኝ በወል በማዋለጃና በማጸና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማህፀንና ጽንስ ትምህርት ክፍል ውስጥ ያሉት የማህፀንና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ 3 ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በሙሉ ሀገሬ ውስጥ ስንት የማህፀንና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ እና ምንድን ነው ስንት ያለ የጠየቅኩኝ። እና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንቺ ራስ አይሞላም የኢትዮጵያ ውስጥ ያለ የማህፀንና ጽንስ ሐኪም ቁጥር ሳ በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደሌላው አይነት ሕክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሰምተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጽንሱም ውጭ የማህፀን ህክምናው ላይ በተለይ እናቶች ሲመጡ ትልልቆች ሲመጡ በምናይበት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ጊዜ በራሴ ማሰብ ጀመርኩኝ። እና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት ከመጀመሪያውም ማለት ታየው። ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ፣ ከዛ በኋላ ደግሞ ተምረው ሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው።
አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህፀኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርሱ የሙያ ጉዞ ምን ይመስላል?
የእኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የሕክምና ልምምድ በምናደርግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር ለሁለት ዓመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባሁ በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁኝ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ከማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጾታዊ ጥቃቶች ልጆች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናግዝ ነበረ እና በዛ ምክንያት ከወግደት ይሄ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣው በኋላ ያው በዚሁ አንድ ሁለት ዓመት የግሉንም ነገር እንዲህ አናኒያ በሚባል የእናቶችና ህጻናት ክልል ሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት መስሪያ ቤት ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ ዘርፉ በግል ብቻ ይዘሹም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም። ሁላችንም ተባብረን መስራት ያለብን ስለሆነ ማለት ነው። በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብስፔሻሊቲ ማስተር ሴንተር ብቻ ስለነበረ ሪሰርቾች፣ አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም፣ በዚህ ነገሮች ላይ የአገር ደረጃም የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ። በነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጄ የምሰራበት ነገር ምንድን ነው? የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ሰራበት ፊልጋለ። በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስትዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይም ያንን ለመስራት እድል አግኝቼ ነበረ። በፈረንጆች 2020 ዓ.ም ጀምሮ የኢትዮጵያ ማህፀንና ጽንስ ሐኪሞች ማህበር ላይ ፕሬዚዳንት ሆኜ እያገለገልኩ ያለሁት።
እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው?
በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ 20 ዓመት ምናምን የተተዉ መሳሪያዎችን ስል የሚጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማህፀንና ጽንስ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኢመርጀንሲ ነው ብለን እንላለን ብዙ ጊዜ። እንደውም የእናቶች ጤና ላይ በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችውንም ሴት ሁሉ ማስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥዬ የማገኘው ክፍያ ይህን ያህል አይደለም፣ ለምን እንደዚህ አይነት አስጨናቂ ሙያ ውስጥ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል የመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል አሁን ኦፕሬሽን ያስፈልጋል ና ምችል አይ ቆይ እስኪ ገቢ ወስንልኝ ገቢ እንደዚህ በል ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወልዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል ማለት ነው። ያ ደግሞ ከትምህርት ቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል። 4 ዓመት መውሰድ ስፔሻሊቲ በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶቹ ቻሌንጆች።
እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጧል እና እስቲ ስለሱ ጥቂት ነገር ቢሉኝ።
የዚህ የዓለም ማጠና ጽንፍ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በ1997 ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በ2003 የዶክተር ካትሪን ሀምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ እስከ ቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል። እና እግዚአብሔር ፈቅዶ በ2021 ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝም በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና ፈልጋለሁ። ግን ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የ2021 የፊጎ 2021 ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ፈልጋለሁ።
እሺ ዶክተር፣ አሜሪካ ድምጽ አድማጮች ስም እንግናለሁ በድጋሚ እንኳን ደስ አለ።
እንኳን አድርገሻለን። እጅግ አድርጌ አመሰግናለን። እጅግ
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን @voaamharic በማለት ልታደርሱን ትችላላችሁ። አሁን ንጉሱ ከስቱዲዮ በሚጋብዘን የጌራ ወርቅ ነቃ ጥበብ ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።
let you saw, the tea, I'll let you saw, the tea, I'll let you saw.